ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሰኞ ታህሳስ 4 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል።
ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባትና
ቆንጂት ታዬ ነን።
Last year, on the basis of the consistent data, Ethiopia was ranked 175. Now it is 174. Over the last 20 years, the life expectancy of Ethiopia has gone up by 17 years.
ዛሬ አዲስ አበባ ላይ በወጣው የዓለም ሰብአዊ ልማት ሪፖርት ላይ ማብራሪያ የሰጡት የመንግስታቱ ድርጅት የልማት ፕሮግራም ዳይሬክተር ሳሊም ጆሃን ናቸው። በአብይ ርዕስ ዘገባ አለን።
የዚህ መንግስትና የዚህ ድርጅት ባህሪ በመሰረቱ ህዝብን ሳያሳምንና ከህዝብ ጋር ሳይነጋገር የሚተገብረው ምንም ነገር የለም።
የኢትዮጵያ ፓርላማ ይቅርታ፣ ዛሬ አዲስ አበባ ላይ በወጣው የዓለም ሰብአዊ ልማት ሪፖርት ላይ አሁንም ተሳስቻለሁ፣ ይቅርታ። ሰሎሞን ቀጥል።
አሁን የሰማችሁት የኢትዮጵያ ፓርላማ አፈ ጉባኤ አባ ዱላ ገመዳ ናቸው።
ያገባናል የሚሉ አካላት ምሁራን ባሉበት ነው ውይይቱ መደረግ ያለበት። ማሳመን ማለት ምን ማለት ነው? ማሳመን በብዙ መልክ ማሳመን ይቻላል። ሰው አስገድዶ ማሳመን ይቻላል።
እኚህኛው ደግሞ የኦሮሞ ፌዴራላዊ ኮንግረስ ዋና ጸሐፊ አቶ በቀለ ነጋ ናቸው። በሰሞኑ የኦሮሚያ ሁኔታ ላይ ሁለቱም ከሰጧቸው መግለጫዎች የተቀነጨበ ነው ያሰማናችሁ። በመጽሔት ዘገባ አለን። ለሰዓቱ ዋና ዋና የዓለም ዜና። ቆንጂት፣ ወደ አንቺ ልመለስ።
ሞቃዲሾ ውስጥ ሁለት የተባበሩት መንግስታት ድርጅት ሰራተኞች ከሚበር መኪና ላይ ተተኩሶባቸው መገደላቸው ተሰማ። በቡሩንዲዋ መዲና ባለፈው ሳምንት ማብቂያ ታጣቂዎች በሶስት ወታደራዊ ሰፈሮች ላይ ጥቃት አድርሰው ሲያበቁ ቢያንስ 87 ሰዎች ተገደሉ። የሚሉትን ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ሶማሊያዋ ዋና ከተማ ሞቃዲሾ ውስጥ ዛሬ ማምሻው ላይ ሁለት የተባበሩት መንግስታት ድርጅት ሰራተኞች ከሚበር መኪና ላይ ተተኩሶባቸው መገደላቸውን እማኞችና የሀገሪቱ ባለስልጣናት ገለጹ። አንደኛዋ አሚና ሞሐመድ ኑር የሚባሉ ሴት የመንግስታቱ ድርጅት ሰራተኛ ሲሆኑ፣ ሁለተኛው አብድራሳክ አደን አዳዎ የተባሉ ሰራተኛ ናቸው ተብሏል። ሁለቱ የተገደሉት ማካ አባ ሙካራም በተባለ መኪና የሚበዛበት አካባቢ እንደሆነ ተነግሯል።
በቡሩንዲ ዋና ከተማ ባለፈው ሳምንት ማብቂያ ታጣቂዎች በሶስት ወታደራዊ ሰፈሮች ላይ ባደረሱት ጥቃት ቢያንስ 87 ሰዎች መገደላቸው ተገለጸ። ባለፈው ግንቦት መፈንቅለ መንግሥት ከተሞከረ ወዲህ የተፈጸመ አስከፊ ጥቃት መሆኑ ተገልጿል። በክልላዊ ሸምጋይነት በሀገሪቱ ንግግሮችና ውይይቶች እንዲደረጉ ጥሪ እየቀረበ ነው። የአሜሪካ ድምፅ ራዲዮ ዘጋቢ መሐመድ ዩሱፍ ከናይሮቢ የላከው ዘገባ አለ። አዳነች ፍስሐዬ ታቀርበዋለች።
ይህንን ዘገባ በመጽሔት ክፍለ ጊዜ አካተነዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የናይጄሪያ የጦር ሰራዊት ወታደሮች የአንድ የሺያ ሙስሊሞች ቡድን አባላትን በጥይት መትተው መግደላቸው ተሰማ። ወታደሮቹ የተኮሱት ቡድኑ በሀገሪቱ የጦር ኃይል አዛዥ የአጃቢ ጉዞ ላይ ጥቃት ካደረሰ በኋላ ነው የተባለው። የናይጄሪያ እስላማዊ ንቅናቄ የተባለው ቡድን የመንግስቱ ወታደሮች ካዱና ክፍለ ግዛት ዛሪያ የምትባለው ከተማ ውስጥ 300 የሚሆኑ አባላትን ገደለብን ሲል ነው የተናገረው። ሌሎች ዘገባዎች ደግሞ የተገደሉት 20 ቢሆኑ ነው ይላሉ። ተኩሱ የተቀሰቀሰው የናይጄሪያ እስላማዊ ንቅናቄ ቡድን አባላት ባለፈው ቅዳሜ ጄኔራል ቱኩር ቡራታ የተባሉትን የጦር ኃይሉን አዛዥ በአጃቢ መኪና እየተጓዙ ሳሉ በእማኞች መሰረት መንገድ ዘግተው ድንጋይ ውርወራ ካካሄዱ በኋላ ነው። የጦር ሰራዊቱ ቃል አቀባይ የድንጋይ ወርወራው ተግባር የጦር ሰራዊቱን አዛዥ ለመግደል የተደረገ ሙከራ ነው ሲሉ ገልጸውታል። የሺያ ሙስሊማኑ ቡድን ግን የግድያ ሙከራ አልተደረገም ሲል አስተባብሎ ጦር ሰራዊቱ ቀደም ሲልም ጥቃት ሊያደርስብን እቅድ ባደረገው መሰረት ነው ያሁኑን ጥቃት ያደረሰው ብሏል።
የሊቢያ ተፋላሚ ኃይሎች የሰላም ህብረት እንዲፈጥሩ ጥሪ ተደረገላቸው። ጥሪውን ያቀረቡት የዩናይትድ ስቴትስ፣ የአውሮፓና የመካከለኛው ምስራቅ ከፍተኛ ዲፕሎማቶች ትናንት እሁድ ከሊቢያ ተቀናቃኝ ኃይሎች ጋር ኢጣሊያ ዋና ከተማ ሮማ ውስጥ ተገናኝተው በተወያዩበት ጊዜ መሆኑም ታውቋል። በዚህ ወቅት ተፋላሚዎቹ ወገኖች ሀገራቸውን ወደ ሰላም ለማምጣት የሚያስችል አንድ በተባበሩት መንግስታት ድርጅት የሚሸመገል ብሔራዊ የአንድነት እቅድ እንዲያጸድቁ ዲፕሎማቶቹ አሳስበዋቸዋል። ይህንን አለማድረግ ለአክራሪነት በር መክፈት እንደሚሆን ያስጠነቀቁት እነዚሁ ዲፕሎማቶች እቅዱን በመደገፍ አንድ የጋራ መግለጫ ማውጣታቸው ታውቋል። ዝላቲካ ሆክ ተጨማሪ ያላት አዲሱ አበባ ያቀርበዋል።
አመፅና ውዝግብ በበረታባት የወደብ ከተማዋ ቤንጋዚ አካባቢ የተዘጉ ትምህርት ቤቶች ከሁለት ዓመት በኋላ ትናንት እሁድ ክፍት ሆነው ውለዋል። ተፋላሚዎቹ ወገኖችም ከነገ ወዲያ አረቡ ሞሮኮ ላይ ሲገናኙ የተኩስ አቁም ውል ይፈራረማሉ ተብሎ ይጠበቃል። በሊቢያ የተባበሩት መንግስታት ልዩ መልእክተኛ ማርቲን ኮብለር ስምምነቱ ገቢራዊ ይሆን ዘንድ አብዛኛዎቹ ተፋላሚ ወገኖች መፈረማቸው ጠቃሚ ነው ይላሉ።
Let me underscore once again, the agreement is not the end of the process, no.
አንድ ነገር ግልጽ ላድርግ። ስምምነቱ የነገሮች ሁሉ መጨረሻ ነው ማለት አይደለም፣ ፈጽሞ ያመነሻ ነው። አዲሱ የአንድነት መንግስት ለሚሰራው ሥራ እንደ መነሻ ነጥብ።
ሊቢያ የረጅም ጊዜ መሪዋ ሙአመር ጋዳፊ ከስልጣን ከተወገዱበት እንደ አውሮፓ አቆጣጠር ከ2011 ጀምሮ መረጋጋት አልታየባትም። በአንድ በኩል የራሷ የሊቢያ ተቀናቃኞች ለስልጣን ይፋለማሉ፣ በሌላ በኩል ደግሞ ራሱን እስላማዊ መንግስት ያደረገው አይሲስ ሊቢያ ውስጥ ምሽግ ሰርቶ ሊስፋፋም እየፈለገ ነው። ይህ አለመረጋጋት ከቀጠለ ሊቢያ ፍርስርሷ ይወጣል በማለት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ያስጠነቅቃሉ።
ግጭትና አለመረጋጋት ለረጅም ጊዜ ቀጥሎ አገሪቱ ውስጥ አንድ ክፍተት ተፈጥሯል። ያም ክፍተት ለአክራሪዎች ምቹ ሁኔታን የሚፈጥር ነው። አሁን ሊቢያ የጀመረችው ጉዞም የህዝቧን ፍላጎት ወደሚያሟላ የመንግሥት ምስረታ ሳይሆን የሁከትን አቅጣጫ የያዘ ነው።
የሚስተር ኬሪ የኢጣሊያ አቻቸው ፓዎሎ ጀንቲሎኒ የአስቸኳይ የሰላም ምስረታን ወሳኝነት ያሰምሩበታል። ሽብርተኛነትን ለመዋጋት ቁልፉ ነገር ሰላምና መረጋጋት ነው ብለዋል። ሊቢያ ሕጋዊ መንግሥት ስትመሠርት የ17 አገሮች ተወካዮች እንዲሁም የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት፣ የአፍሪካ ህብረትና የአረብ ሊግ ለመርዳት ቃል ገብተዋል።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ሰኞ በመከላከያ ሚኒስቴር የብሔራዊ ጸጥታ ምክር ቤታቸው አሜሪካ የእስልምና መንግስት ነኝ የሚለውን ቡድን ለመውጋት ስለምታደርጋቸው ጥረቶች የሚያካሂደውን ስብሰባ ሲመሩ ይውላሉ። ዋይት ሀውስ ባወጣው መግለጫ ፕሬዚደንቱ ከብሔራዊ ጸጥታ ስለ ወቅታዊ ሁኔታው ገለጻ ይደረግላቸዋል፣ ሽብርተኛውን ቡድን ይበልጡ ደብድቦ ለመደምሰስ ዘመቻው በሚጠናከርበት መንገድ ላይም ይወያያሉ ሲል አመልክቷል። ሚስተር ኦባማ ከስብሰባው በኋላ ለጋዜጠኞች መግለጫ እንደሚሰጡም ተጠቁሟል። የኦባማ አስተዳደር ሶሪያና ኢራቅ ውስጥ በእስልምና መንግስት ቡድን ላይ ወታደራዊ ዘመቻችንን እያፋፋምን ነው ሲል እየተናገረ ነው። ይሁን እንጂ የመከላከያ ሚኒስትሩ አሽተን ካርተር ይህ ቡድን አሜሪካ ምድር ላይ የሽብርተኛ ጥቃት የመቀስቀስ አቅም እንዳለው አሳይቷል ያሉ ቢሆንም አስተዳደሩ አሁንም ቢሆን ወደ ሶሪያም ሆነ ኢራቅ ብዛት ያለው የአሜሪካ ተዋጊ ወታደር ማዝመትን መቃወሙን እንደቀጠለ ነው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ በእስልምና መንግስት ቡድን ላይ በሚካሄደው ውጊያና ለሶሪያ ፖለቲካ ሁኔታ መፍትሄ በሚገኝበት መንገድ ላይ ዛሬ ፓሪስ በአውሮፓና በአረብ ሀገሮች ሚኒስትሮች ውይይት ላይ ይካፈላሉ። ኒውዮርክ ላይ ደግሞ ዲፕሎማቶች የፊታችን አርብ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን እና የሶሪያ ልዑካቸው ስቴፋን ደሚስቱራ የሚካፈሉበት ውይይት ለማደራጀት እየተጣደፉ ናቸው። ዲፕሎማቶቹ ከአውሮፓውያኑ ጥር 1 ወይም ጃንዋሪ 1 በፊት የሰላም ንግግር እንዲከፈት ባለፈው ወር ቪየና ላይ በተደረገው ዓለም አቀፍ ስምምነት መሰረት የተኩስ አቁምና የፖለቲካ ሂደት ጅማሮ መሰረት ለመጣል ይፈልጋሉ። ከአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የተላለፈላችሁን የሰኞ ምሽት ዜና ነው ያዳመጣችሁት። የዜናው ሰዓት አበቃ።
ክቡራትና ክቡራን፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ፕሮግራም ነው።
አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል።
የዜጎችን ሁለንተናዊ የኑሮ ሁኔታ የሚገመግመው ዓመታዊ የሰብአዊ ልማት ሪፖርት ዛሬ አዲስ አበባ ላይ ይፋ ተደርጓል። ኢትዮጵያ ከ188 ሀገሮች 174ኛ ኤርትራ ደግሞ 186ኛ መሆናቸው በሪፖርቱ ተጠቅሷል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
በተባበሩት መንግስታት ድርጅት የልማት ፕሮግራም ዩኤንዲፒ በየዓመቱ ከሚወጣው የሰብአዊ ልማት ሪፖርት የዘንድሮው ነው በአዲስ አበባ ይፋ የተደረገው። የዜጎችን ዓመታዊ የነፍስ ወከፍ ገቢ፣ ትምህርት፣ አማካኝ ዕድሜና ነጻነት የመሳሰሉትን ከግምት የሚያስገባው ሪፖርት የሀገራትን ደረጃ አውጥቷል። ከሳህራ በታች ካሉ የአፍሪካ ሀገራት ቦትስዋና፣ ኬፕ ቨርዲ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ጋቦን እና ሞሪሸስን የመሳሰሉት ከፍተኛ ምርታ ማሳየታቸው ተገልጿል። ኤርትራ ደግሞ ኒጀርን እና ማዕከላዊ አፍሪካ ሪፐብሊክን ብቻ በመቅደም 186ኛ ላይ ተቀምጣለች። ኢትዮጵያም 14 ሀገራትን ብቻ መብለጧ ነው በሪፖርቱ የተጠቆመው። የተባበሩት መንግስታት ድርጅት የልማት ፕሮግራም የሰብአዊ ልማት ቢሮ ዳይሬክተር ሳሊም ጃሃን ግን የኢትዮጵያ ደረጃ መሻሻልን የሚያሳይ ነው ብለዋል።
ባለፈው ዓመት በተጠናቀረው መረጃ ኢትዮጵያ 175ኛ ነበረች። አሁን 174ኛ ሆናለች። ባለፉት 20 ዓመታት ኢትዮጵያውያን በሕይወት የሚቆዩበት አማካኝ ዕድሜ በ17 ዓመት ጨምሯል። ይህ ትንሽ የሚባል መሻሻል አይደለም። የነፍስ ወከፍ ገቢም ከእጥፍ በላይ አድጓል።
ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር በመሆን ሪፖርቱን ይፋ ያደረጉት የተባበሩት መንግስታት ድርጅት የልማት ፕሮግራም አስተዳዳሪ ሄለን ክላርክ ለጋዜጠኞች ሲናገሩም ከኢትዮጵያ አንጻር መታየት ያለበት የነበረችበት ሁኔታ ነው ብለዋል።
በሰብአዊ ልማት መለኪያው ላይ እንደምትመለከቱት ኢትዮጵያ ዝቅተኛ እድገት ካላቸው አገሮች ተርታ ትገኛለች። ዝቅተኛ ዓመታዊ የነፍስ ወከፍ ገቢ ካላቸውም ትመደባለች ከበርካታ አገሮች ጋር ስትወዳደር። ነገር ግን ከነበረችበት ቦታ አንጻር ስናወዳድረው እድገቱ የሚደነቅ ነው።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው መንግስታቸው የዜጎችን ሕይወት ለማሻሻል ትኩረት ሰጥቶ እየሰራ መሆኑን በመክፈቻ ንግግራቸው አመልክተዋል።
እዚህ በኢትዮጵያ ድህነትን ማስወገድና የዜጎችን ሕይወት ማሻሻል የብሔራዊ የልማት እቅዳችን ማዕከል ነው። ይህ በወረቀት ላይ ብቻ የሰፈረ ቁርጠኝነት አይደለም። ይህንን ዓላማ ለማሳካት ከፍተኛ መዋለ ንዋይ እያፈሰስን ነው። ከሰባ በላይ የሚሆነው የኢትዮጵያ በጀት ለድህነት ማስወገድ ሥራ ወሳኝ በሆኑ የትምህርት፣ የጤና፣ የግብርና፣ የውሃና የማኅበራዊ መሠረተ ልማት ተቋማት ላይ የሚውል ነው።
የሰዎችን ሁለንተናዊ የኑሮ ደረጃ የሚለካው የሰብአዊ ልማት ሪፖርት በአፍሪካ ውስጥ ይፋ ሲደረግ ከአስር ዓመታት በኋላ የመጀመሪያው መሆኑ ተገልጿል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምሽቱን አብይ ርዕስ ነበር ያደመጣችሁት። የትንታኔው መጽሔት ይቀጥላል።
አዲስ አበባንና በአካባቢው ያሉ የኦሮሚያ ልዩ ዞን ከተሞችን የሚያስተሳስረው የልማት ማስተር ፕላን ተግባራዊ የሚሆነው ሕዝቡ ሲያምንበት ብቻ እንደሆነ ሁለት የመንግሥት ባለሥልጣናት አስታውቀዋል። የኦሮሞ ፌዴራላዊ ኮንግረስ ዋና ጸሐፊ በበኩላቸው በባለሥልጣናቱ ንግግር ውስጥ አዲስ ነገር የለም ይላሉ። አሉላ ከበደ ተከታዩን ይዟል።
ለአዲስ አበባ ከተማና የተለያዩ የኦሮሚያ ከተሞች ተወጥኗል የተባለውን የከተሞች አደረጃጀት እቅድ በእንግሊዝኛው ማጠራር ማስተር ፕላን በአካባቢው ሊፈጠር ወይም በነዋሪዎችና በከተሞቹ ተጎራባች ገጠር መንደሮች አርሶ አደሮች ህይወት ላይ ሊያስከትል ይችላል ያሉትን ጉዳት ባሳደረው ስጋት ሳቢያ የተቀሰቀሱት ሰላማዊ ሰልፎች ዛሬም ቀጥለው ውለዋል። ባለፈው ቅዳሜ የጠራቸው የተቃውሞ ሰልፎች የተሰረዙበት ተቃዋሚው የኦሮሞ ፌዴራሊስት ኮንግሬስ በዛሬው ዕለት በተለያዩ አካባቢዎች የተካሄዱትን የሰልፎቹን ሁኔታ ተከትሎ የመንግስት ኃይሎች በወሰዷቸው እርምጃዎች ጉዳቶች ደርሰዋል ይላል የኦፌኮ ዋና ጸሐፊ አቶ በቀለ ነጋ።
እንግዲህ ጥያቄውን መንግስት እስካሁን ድረስ ይፋ በሆነ መንገድ የሰረዘበት ነገር አልታየም ወይ ለውይይትም የጋበዘበት ሁኔታ የለም። ከዕለት ዕለት የኃይል እርምጃው በጣም እየከፋ ነው ሄደ ያለው። ሰላማዊ ሰልፈኞች እየታሰሩ ነው፣ እየተደበደቡ ነው። እስካሁን ድረስ በዚህ በኃይል እርምጃ ከ40 በላይ ሰዎች ተገለዋል። ዛሬ በተለይ በምዕራብ ሸዋ ውስጥ በግንደበረት፣ በጀልዱ፣ በግንጭ አካባቢ፣ አስጎሪ፣ አምቦ፣ ወለጋ ውስጥ ግዳሚ፣ በኢሉባቦር ጨዋቃ አካባቢ፣ አሁን ማታ ተመሸ ደግሞ ደምቢዶሎ ቄለም ወለጋ ውስጥ በእነኚህ ቦታዎች ላይ ሰላማዊ ሰልፍ ሲካሄድ የኃይል እርምጃዎች ተወስደዋል። እንግዲህ የሞቱት ሰዎች ቁጥር በየቀኑ እየጨመረ እየሄደ ነው ያለው። መንግስት ኃላፊነት በተሞላው መንገድ ይሄን ነገር ወደ ጠረጴዛ ዙሪያ አምጥቶ ለመወያየት ፈቃደኛ አልሆነም። ይሄ ዋናው ምክንያት ነው እንደሚገባኝ ከሆነ ያው የኃይል እርምጃ ብቻ በመውሰድ ችግሮች ሊፈቱ ይችላሉ ወደሚል አይነት አዝማሚያ ነው እየሄደ ያለው። ይሄ ደግሞ ጥሩ አካሄድ አይደለም። በዚህ ምክንያት እንግዲህ አሁን ዛሬ ያለው ሁኔታ ከአለፉት ሰሞን ሁሉ ትንሽ ከረር ያለ ነው።
አቶ በቀለ መነጋገር ያስፈልጋል፣ ወደ ጠረጴዛ ዙሪያ መምጣት አለበት፣ የሰው ቅሬታ መንግስት ሊሰማው ይገባል እንጂ ኃይል እርምጃዎች ፈጽሞ የሚፈለገው ውጤት አያመጡም፣ የሰው ህይወትም እየጠፋ ነው በሚል በተደጋጋሚ ገልጸውልናል። አሁንም ይህንኑ ነው ጎልቶ እንዲሰማ እያደረጉ ያሉት። በቅርቡ ግን ሁለት የመንግስት ባለስልጣናት የሰጧቸው አስተያየቶች አሉ። የኦሮሚያ ፕሬዚዳንት አቶ ሙክታር ከድር በቴሌቪዥን በሰጡት መግለጫ ሁኔታዎቹ ከህዝቡ ፍላጎት ጋር ሳይጣጣሙ የሚቀጥል ወይም የሚሰራ ነገር እንደሌለ አመልክተዋል።
አሁን ባለንበት ተጨባጭ ሁኔታ በእነዚህ ጉዳዮች ላይ፣ በዓላማው ላይ፣ በይዘቱ ላይ የተሟላ ግልጽነት፣ የተሟላ መተማመን፣ የተሟላ የጋራ መግባባት ባልተያዘበት ሁኔታ እነዚህ ጥያቄዎች እየተነሱ እያሉ ክልሉ መንግስት አይቶ እንዳላየ ሆኖ ዘሎ ወደ አፈጻጸሙ የሚገባበት ሁኔታ አይኖርም። ይህንን በግልጽ ለህብረተሰቡ ለህዝባችን ግልጽ ማድረግ እንፈልጋለን።
አቶ ሙክታር ባሉት ላይ እስኪ አስተያየት ይስጡ። የህዝቡን ፍላጎት ያላካተተ እርምጃ አይኖርም የሚል መልስ ነው የተሰጠው። ምን ይላሉ?
እንግዲህ አዋጅ እኔ እንደማውቀው በአዋጅ ነው የሚሻረው፣ ወይ በመመሪያ ደግሞ ተሰርዟል ተብሎ በሚዲያ ይነገራል። አቶ ሙክታር ካደረጉት መግለጫ ውስጥ አንድም ቦታ የኦሮሚያ ከተሞች አዋጅ ለጊዜው ታግዷል ወይም ተሰርዟል ብለው ሲናገሩ አልሰማሁም። እኔ ህዝብ ያልተወያየበት ነገር አይጸድቅም፣ ህዝብ ለመንግስት አቤቱታ ሊያቀርብ መብቱ ነው ብለዋል አባዱላም። ነገር ግን ውይይት የሚባለው ነገር አልተካሄደም እስካሁን ድረስ በሚመለከተው ባለ ጉዳይ በተፈናቃዩ ገበሬና የጉዳዩ ባለሙያዎች መካከል ውይይት ተደርጎ መንግስት ያንን አልወሰደም። ስለዚህ ውይይት የሚባል ነገር ጭራሽ በዚህ አካሄድ ውስጥ አላየንም። አባሎቻቸውን ሰብስበው ነው በቴሌቪዥን ቀርበው አቶ ገሌ እንደዚህ አሉ፣ የዚህ ክፍል ህዝብ እንደዚህ አለ ሲባልና ፎቶግራፍ ነው የምናየው። ይህንን አይደለም እኛ የምንለው። ውይይት ሲባል ጉዳዩ የሚመለከተው አርሶ አደር እንዲሁም ደግሞ በጉዳዩ ላይ ብቃት ያለው ባለሙያ አንድ ላይ ሆነው ምንድን ነው ይሄ ነገር ብለው ተወያይተው ሁሉም መብቱ የሚከበርበትን እና ሁሉም አሸናፊ የሚሆንበትን አይነት ውይይት ነው የምንፈልገው። እስካሁን ድረስ ባለው እኔ በማውቀው የተደረገም ውይይት የለም፣ ወደፊትም ደግሞ ይደረጋል ብለን አናምንም። ወደዳችሁም ጠላችሁም ማስተር ፕላኑ ይተገበራል፣ እምቢ የሚሉትን ደግሞ ልክ እናስገባቸዋለን ያሉትን ነው የማምነው እኔ። ምክንያቱም እነኚህ ሰዎች አሁን የሚነግሩን ባለስልጣኖች ጉልበቱ አላቸው ወይ፣ የመወሰን ስልጣኑ አላቸው ወይ፣ ነፃ ሆነው ተቆርቁረው የሚሰጡት ውሳኔ ተግባራዊ ይሆናል ወይ የሚለውን እኔም ድርጅቴም ብዙ ጥርጣሬ አለ።
በኦሮሚያ የተለያዩ ከተሞች በአሁኑ ሰዓት ያለውን የዛሬውን ውሎ ጨምረው በእነኚህ ሁለት ባለስልጣናት የተሰጡ አስተያየቶችንም መግለጫዎችንም ጠቅሰዋል። ተጨባጭ ለውጥ እንዲመጣ አሁን የሚደርሱት የሰው ህይወትን እስከ ማጥፋት የደረሱ ጉዳቶች እንዲቆሙና ሁነኛ መፍትሄ እንዲገኝ እነኚህ ባለስልጣናት በራሳቸው በቂ ምላሽ መስጠት አይችልም የሚል ስጋት ወይም ጥርጣሬ ያደረበት ምን አይነት ተጨባጭ አማራጭ ይሆናል ለውጡን ያመጣል ብለው የሚቀበሉት? ማ ምን ቢያደርግ ነው?
በመጀመሪያ ደረጃ በመንግስት በኩል ሊወሰዱ የሚገቡ እርምጃዎች ሰላማዊውን ጥያቄ በሰላማዊ አግባብ መልስ መስጠትና በዚህ ምክንያት የታሰሩ ሰዎችን መፍታት ይገባል። ሁለተኛ፣ በአሁኑ ሰዓት ኦሮሚያ ውስጥ የወታደር አስተዳደር ነው ያለው። ወታደሮቹ ወደ ካምፓቸው ተመልሰው መንግስት ጉዳዩ ከሚመለከታቸው ጋር አስቸኳይ ውይይት መክፈት አለበት። ይሄ ጥያቄ ሰላማዊ ነው። ጥይት የሚያስመዝዝ ግድያን የሚያስከትል ምንም አይነት ነገር የለበትም። ነገር ግን መንግስት ማን ምን ያደርገኛል ብሎ በትዕቢት ዝም ብሎ ሰውን የሚገለውን ማቆም አለበት። መንግስት ይሄንን አቁሞ በሰላማዊ መንገድ ተወያይቶ በጠረጴዛ ዙሪያ በሰለጠነ መንገድ በሰለጠነ አግባብ ነው ችግሩ መፍትሄ ሊያገኝ የሚችለው እንጂ የዚህ የጠመንጃና የእስራት የግድያ ጉዳይ ድሮም የኢትዮጵያን ችግር አልፈታም፣ ዛሬም አይፈታም።
በአሚያ በሚባል ቦታ ተፈጸመ ስለሚባለው ብሉምበርግ ላይ የወጣ የዜና ዘገባ አመለከታለሁ። የሚያውቁት ነገር አለ በዛ አካባቢ ተፈጸመ ስለሚባለው?
እኔ ዛሬ ይሄንንም ከዚያው ከዜና ነው የሰማሁት። አንድ ሰው ተገደለ። መጀመሪያ አማራ ይሁን ኦሮሞ ይሁን ትክክለኛ እንትን የለኝም። ከዚያ በኋላ ነው ጠቡ የተለኮሰው ነው የሚባለው። ነገር ግን አንድ መታወቅ ያለበት ነገር አለ። ይሄንን የዴሞክራሲና የሰብአዊ መብት የሰላማዊ የነጻነት ጥያቄ አቅጣጫ ለማስቀየር የሚፈልጉ ሰዎች እንዳሉ ህዝቡ ሊያውቀው ይገባል። እስካሁን ድረስ በሰላም አብረን የኖርን ሰዎች አማራውም ሆነ ትግሬውም ሆነ ወላይታውም ሆነ ሁሉ በኦሮሚያ ውስጥ አብረን በሰላም ነው ከኦሮሞ ህዝብ ጋር የምኖሩት። የሚያጋጨን ጉዳይ ምንም የለም። ጥያቄው የጋራችን ነው። የምንሄደው ለዴሞክራሲ ነው። የምንሄደው ለመብታችን ነው፣ ለነጻነታችን ነው። ስለዚህ ኦሮሞ ከአማራው ጋር የሚጋጭበት ምክንያት አይታየኝም። ይሄ ሌላ ተልእኮ ያላቸው ሰዎች የቀሰቀሱት ነገር ነው መስሎ የሚታየኝ። ስለዚህ መፍትሄ የሚሆነው ምንድን ነው? ባለፈውም እንዳልነው እርስ በርስ የሚመጣ ግጭት ለሀገርም ለወገንም ምንም ጥቅም የለውም፣ ጥያቄውንም ሊመልስ አይችልም። ስለዚህ ኦሮሞውም ሆነ እዛ አካባቢ ያሉት ከሌላ ብሔረሰብ የመጡ ወገኖቻችን ይሄንን አውቀው ተከባብረው ተፋቅረው ችግራቸውን በጋራ ይሄንን ስርዓት ዴሞክራሲያዊ እንዲሆን የመለወጥ ግብግቡ ላይ ነው እንጂ አብሮ መሰለፍ ያለባቸው። አቅጣጫ እንዲቀይሩ በሚደረገው ወጥመድ ውስጥ ገብተው ሊተላለቁ አይገባም እና ጥንቃቄ እንዲያደርጉ ነው በዚህ አጋጣሚ ጥሪ ለማስተላለፍ የምፈልገው።
አቶ በቀለ በያዙት ነጥብ ምናልባትም ይሄ አሁን በጥቂት ሰዎች የግጭት አዝማሚያ የጀመረ እስካሁን ባለው እንቅስቃሴ እንኳን በሰላማዊ ሰልፎቹ ቀደም ብለው እስከ 40 ሰው ህይወት የጠፋበት ነው ያሉት ግጭት በተለያዩ ቋንቋ ተናጋሪ አብረው በሚኖሩ የህብረተሰብ አባላት ዘንድ በሚቀሰቀሱ ግጭቶች የባሰ ሁኔታ እንዳይፈጠር ያሉትን ስጋት ጠቁመዋልና በአካባቢው ነዋሪዎች በኃላፊነትም እንዲወሰድ የሚፈልጉት በግለሰቦች ሊጀምር ይችላል። አሁን ከሚቀርቡት ክሶች ባሻገር ነው ከፍ ወዳለው ሁኔታ እንዲመለከቱ እናም በበኩሎ እንደ ፖለቲካ መሪ እንዲናገሩ የምጠይቀው ምን አይነት ጥንቃቄዎችን ግለሰቦች ሊያደርጉ ይገባል ይላሉ? ከአንድ ሰው ጋር በሚፈጠር ግጭት ወዳልታሰበና ጨርሶ ወደማይወጡበት አዘቅት ውስጥ መግባት አለና የእርሶን ስጋት ለሚጋሩም ሆነ ምናልባትም ያን ማየት ላልቻሉ ወገኖች በግለሰቦች ደረጃ ጭምር ምን ሊደረግ ይገባል ይላሉ? እናንተ ለምትቆሙለት የኦሮሞ ብሔረሰብም በሰላማዊ መንገድ ቅሬታውን ለማቅረብ በሚሞክረው ህብረተሰብም ዘንድ ምን አይነት ጥንቃቄዎች ሊደረጉ ይገባል ይላሉ?
በመጀመሪያ ደረጃ አብረን የምንኖር ወገኖቻችን እስከ ዛሬ ድረስ ይሄን እንቅስቃሴ ከተጀመረ ጀምሮ በአንድም የእርስ በርስ ግጭት አላየንም። እየጠነከረ በሄደ ቁጥር ግን አቅጣጫ ለማስለወጥ የሚደረገውን ደባ ህዝባችን ሁሉም መገንዘብ አለበት። ማንኛውም ኢትዮጵያዊ ኦሮሞውም ሆነ አማራውም ሆነ ትግሬውም ሆነ ሁሉም ሰላማዊ ዜጋ ይህንን መገንዘብ አለበት። ይሄ ድርጊት የኦሮሞውን ፍላጎት የአማራውን ፍላጎት አይደለም። እርስ በርስ ከመጋጨት የምናገኘው አንዳችን ጥቅም የለም። ከመጠፋፋት ምንም የሚገኝ ጥቅም የለም። ሀገሪቷን ወደ ጥፋት ከመውሰድ እና የዜጎችን ህይወት ንብረት ከማውደም በስተቀር እስካሁን በዓለም ላይ የተደረጉት የእርስ በርስ ግጭቶች ውጤታቸው አስከፊ ነው የሆነው። ኪሳራ እንጂ ትርፍ የላቸውም። ስለዚህ ለእያንዳንዱ ግለሰብም የምሰጠው ምክርና በትህትና የማቀርበው ጥሪ እንዲህ አይነት ነገሮች ሲነሱ በህግ አግባብ በሀገር ሽማግሌ አይቶ በፍቅር በመግባባት በመቻቻል ነገሮችን እንዲመለከቷቸው እንጂ በቂም በቀልና በሚደረገው ቅስቀሳ ውስጥ ሰለባ እንዳይሆኑ ነው ለግለሰቦች። በመንግስትና በአንዳንድ ደግሞ ይሄ ጉዳይ እንዲፈጠር በሚፈልጉ አንዳንድ ኃላፊነት በሚጎላቸው ወገኖች በኩል ከዚህም ይሁን ከዚያ በኩል ወገን ያሉት ከዚህ ድርጊታቸው ምንም ትርፍ እንደማያገኙና ከዚህ የጥፋት ተግባር እንዲቆጠቡ ነው ማስፈልገው። እንደ ድርጅት መሪዎች ደግሞ እንደ ፓርቲዎች በዚህ ጉዳይ ላይ ደጋፊዎቻቸውን አባሎቻቸውን ከእነዚህ አይነት የኢትዮጵያን ህዝብ ወደ ግጭት ከሚያመራና አቅጣጫውን ከሚያስቀይር ትርፍ ከሌለው ድርጊት እንዲቆጠቡ ነው አደራ የምለው።
መልካም። አወዛጋቢዎቹ ፈተናዎችና በተደጋጋሚ ሰላማዊ ሰልፍ እየተወጣባቸው ያሉ ችግሮች ሰላማዊ መፍትሄ እንደሚያገኙ ያልተፈለገ አዝማሚያም ሁኔታ ውስጥ እንደማይገባ ተስፋ እናደርጋለን። አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ፣ ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ።
ከናይሮቢ የደረሰን ዘገባ ደግሞ የኢትዮጵያ መንግስት ተቃውሞ በሚያሰሙ ኦሮሞዎች ላይ የኃይል እርምጃ እየወሰደ ነው ሲሉ በኬንያ የኦሮሞ ስደተኞች ማህበረሰብ አባላት ባለፈው ሳምንት ውስጥ ናይሮቢ ላይ የተቃውሞ ስብሰባ አካሂደዋል። በስብሰባው ላይ በርካታ ስደተኞች መገኘታቸውን እዚያው የሚገኘው ዘጋቢያችን ገልሞ ዳዊት ዘግቧል።
Barataan Oromoo daggalatti baqatee mukarra bulaa'eera. Bara darbee hidhamee maatii qofaan hin argin yoo mana fincaanii bahullee fuula hidhamee yoo qoratamullee fuula hidhamee jechuun boodaatti kan darbatame bu'uu keenyaa jechuudha. Dhiiree uummata Oromoo kana waan ta'eef kutaa.
የኦሮሞ ተማሪ በአሁኑ ጊዜ ዱር ገብቶ ዛፍ ላይ እያደረ ነው። እኔ ባለፈው ዓመት ታስሬ ቤተሰቦቼን ሳላይ መጸዳጃ ቤት ስሄድም ሆነ ስመረመር አይኔን ታስሬ ነው። በመጨረሻ አውጥተው ጣሉኝ። የኦሮሞ ሕዝብ ድርሻ ይሄ ስለሆነ ጎራ መያዙ ቢቀር መልካም ነው ባይ ነኝ የሚል መልእክት ነው ቀደም ሲል የተናገሩት ሰው ያሰሙት።
ቀደም ሲል የሰማችሁት አንድ የአዲስ አበባን ማስተር ፕላን በመቃወሙ የደረሰበትን በደል በናይሮቢ የኦሮሞ ስደተኞች ስብሰባ ላይ ሲናገር ነው። ህዝባዊ ስብሰባው ላይም በርካታ የኦሮሞ ስደተኞች የተገኙ ሲሆን በተለይ በዚህ ዓመት ማስተር ፕላኑን በመቃወም ከትምህርት ገበታቸው ተፈናቅለው ወደ ናይሮቢ የመጡ ወጣቶች በስፋት ተሳትፈዋል። በኢትዮጵያ መንግስትም እየተወሰደ ነው ያሉትን እርምጃ በጽኑ አውግዘዋል።
የኦሮሞን ህዝብ ምን እያረጉ እንዳሉ እያያችሁ ነው። የኦሮሞ ህዝብ እየጠፋ እንዳለ እያያችሁ ነው። እባካችሁ ይሄ ለወለደ ሁሉ በሽታ ነው።
ከህዝባዊ ስብሰባው አዘጋጆች አንዱ የሆነው ወጣት አብዱልሰላም ሙክታር ለአሜሪካ ድምጽ ሬዲዮ እንደተናገረው የስብሰባው ዓላማ በአገር ውስጥ ተቃውሞ ከሚያሰሙ ወንድሞቻችን ጎን ለመቆም ነው ብለዋል። ወጣት አብዱልሰላም ተቃውሞ በህዝባዊ ስብሰባ መልክ የተካሄደበትን ምክንያት እንደሚከተለው ገልጸዋል።
ስላ ከራረ ዴሙዳን አርግሲሱቱ ትሬ ሃሊ ለፈከናም ሞቱ
የታሰበው ሰላማዊ ሰልፍ ማድረግ ነበር። ያለንበት ሀገር ሁኔታም ትንሽ አመቺ አለመሆን ይህን እንድናደርግ አስገድዶናል። የጠላት ብብት ስር ነው ያለነው። ሰዎቻችን ታፍነው እየተወሰዱ ነው። ለምሳሌ አቶ ደበሳ ጉዮ እስካሁን የት እንዳለ የሚያውቅ ሰው የለም። ያ ብቻም ሳይሆን እዚህ ባለን ሰዎች ላይ ከባድ ዛቻ ነው እየተደረገ ያለው። በህዝባዊ ስብሰባው ላይ የተካፈሉት የሰብአዊ መብቶች ተሟጋቾችና ከሚመለከተው የመንግስት አካል ጋር በመሆን የተቀናጀ ተቃውሞ ሰልፍ እንደሚያደርጉ መግለጻቸውን ገልሞ አክሎ ዘግቧል። እንደ ዓለም አቀፉ የስደተኞች ድርጅት UNHCR የኬንያ ቅርንጫፍ ዘገባ በያዝነው ዓመት ብቻ ከ8000 በላይ ኢትዮጵያውያን ስደተኞች በጥገኝነት ተመዝግበዋል። ይህም ቁጥር ጥያቄው ተቀባይነት አግኝቶ በኬንያ የሚገኙ ከ20,000 በላይ የኢትዮጵያ ስደተኞችን የማያካትት መሆኑ ታውቋል። አሁን በሚካሄድም ተቃውሞ የተነሳ ወደ ኬንያ ሊሰደዱ የሚችሉትን ተማሪዎች የሚረዱበትን መንገድ በህዝባዊ ስብሰባው ላይ የተገኙት ተሳታፊዎች መወያየታቸውን ገልሞ ዳዊት አክሎ ዘግቧል። ኢትዮጵያና ኬንያ ወደ 779 ኪሎ ሜትር ያለው የጋራ ድንበር ያላቸው ሲሆን በዚህ ሳምንት መጀመሪያም የደህንነትና የጸጥታ ሰነድ መፈራረማቸው የሚታወስ ነው ሲል ገልሞ ዳዊት ከናይሮቢ ያጠናቀረውን ዘገባ አጠናቀዋል።
በቀጣዩ ዘገባ የመጽሔት ክፍለ ጊዜ ዘገባ ቡሩንዲን ይሆናል የምንመለከተው። በዚያች ሀገር መዲና ባለፈው ሳምንት ማብቂያ ላይ ታጣቂዎች በሶስት ወታደራዊ ሰፈሮች ላይ ባደረሱት ጥቃት ቢያንስ 87 ሰዎች ተገድለዋል። ባለፈው ግንቦት ወር መፈንቅለ መንግስት ከተሞከረበት ጊዜ አንስቶ የተፈጸመው ከሁሉም የከፋ ጥቃት መሆኑ ነው የተገለጸው። በክልላዊ ሸምጋይነት በሀገሪቱ ንግግር እንዲደረግ ጥሪ እየቀረበ ነው። የአሜሪካ ድምጽ ራዲዮ ዘጋቢ መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ አዳነች ፍሳሐይት አቀርባለች። ውጊያው የተጀመረው ባለፈው አርብ ሲሆን በአሁኑ ወቅት በመዲናይቱ የተወሰነ መረጋጋት እየታየ ነው። የሀገሪቱ የጸጥታ ኃይሎች በሶስት ወታደራዊ ሰፈሮች ላይ የተፈጸሙትን ጥቃቶች ተዋግተዋል። እስካሁን ባለው ጊዜ አጥቂዎቹ ማንነት አልታወቀም። የአይን ምስክሮች እንደሚሉት የጸጥታ ኃይሎች ባለፈው አርብና ቅዳሜ ተቃዋሚዎች በሚኖሩባቸው ሰፈሮች ያሉትን ወጣቶች አፈሱ። አንድ ስሙ እንዲጠቀስ ያልፈለገ የአይን ምስክር በተለይም ኒያካ ቢጋ በተባለው ሰፈሩ ከቤት ቤት እየተዘዋወሩ አሰሳ ሲያካሄዱ የነበሩት ፖሊሶች እንደሆኑ ገልጿል። ወጣቶቹን እያፈሱ ካሰሩ በኋላ አንዳንድ መንግስት የሚቃወሙትን ገድለዋል ይላል እማኙ። የፖሊስ ጽፈት ቤት ግን አስተባብሏል። ብሩንዲ ውስጥ እንዲህ አይነቱ ቀውስ ባለፈው ሚያዝያ ወር የተነሳው የሀገሪቱ ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ ጊዜ በስልጣን ለመቆየት እንደሚወዳደሩ ባስታወቁበት ወቅት ነው። የእሳቸው ለሶስተኛ ጊዜ በስልጣን መቀጠል የሀገሪቱን ህገ መንግስት ይጻረራል። የቡሩንዲ የእርስ በርስ ጦርነት እንዲያበቃ ያደረገው የአሩሻ ስምምነትንም ይጥሳል ይላሉ ተቃዋሚዎች። ንኩሩንዚዛ ባለፈው ሐምሌ ወር በተካሄደው ፕሬዝዳንታዊ ምርጫ አሸንፈው በፕሬዝዳንትነት ቀጥለዋል። ከቅርብ ሳምንታት ወዲህ ታዲያ በፕሬዝደንቱ ላይ ያለው ተቃውሞ ተባብሶ ከሞላ ጎደል በየቀኑ በፖሊሶችና በታጣቂዎች መካከል ግጭቶች ይካሄዳሉ። በጸጥታ ጥናት ተቋም ስለ ግጭት ማስወገድና ስለ አደጋ ትንተና ጥናት የሚያደርጉት ዮላንዳ ቦኮ ከቅርብ ጊዜያት ወዲህ በቡሩንዲ ያለው ሁኔታ እንደሚያሳስብ ገልጸዋል።
መጀመሪያ ላይ ሰላማዊ ተቃውሞ ያካሄዱ ከነበሩ ሰዎች አንዳንዶቹ ቡሩንዲ ውስጥ በፖለቲካው ዘዴ ሀቀኛ ለውጥ ለማምጣት አይቻልም የሚል ድምዳሜ ላይ ደርሰዋል። ይህም ሁኔታዎች እየተለወጡ መሆናቸውን ያሳያል። ሆኖም በሰላማዊ መንገድ ተቃውሞ ማሰማት የሚፈልጉትም ብዙ መሆናቸው ግልጽ እንዲሆን ያስፈልጋል።
እስካሁን ባለው ጊዜ ዓለም አቀፍ የሽምግልና ጥረቶችም ሆኑ በሀገር ውስጥ የሚደረጉ የፖለቲካ ውይይቶች ብዙም ሲንቀሳቀሱ አልታዩም።
ከትናንት በስቲያ ቅዳሜ ፓሪስ ላይ የወጣው የአየር ንብረት ዓለም አቀፍ ስምምነት አሜሪካውያንን ማነጋገር ጀምሯል። ማይክል ባውማን ተከታዩን ዘገባ አጠናቅሯል። ትዝታ በላቸው ታቀርበዋለች።
ለዚህ ሰነድ የተሳታፊዎች ምላሽ አዎንታዊ ነው። አንድም ተቃውሞ አይታየኝም። የፓሪስ የአየር ንብረት ስምምነት ተቀባይነት አግኝቷል።
ይህ ለተፈጥሮ አካባቢ ጥበቃና ደህንነት ተሟጋቾች ምድርን የሚንጥ ድል ተብሎ የተጠራ የፓሪስ የአየር ንብረት ስምምነት 21ኛው ጉባኤ ላይ የተቀመጡ 196 ሀገሮችና ተደራዳሪዎች ልዑካን ሁሉ ይሁንታን ያገኘና ተሳታፊዎችን ያስፈነደቀ ነው። ዋሽንግተን ላይ ግብግቡና ትንቅንቁ የፓርቲዎችን መስመር ተከትሎ ይባባሳል ተብሎ እየተገመተ ነው። በፓሪስ ተሳታፊዎች ውሳኔ አብዝተው ከፈነደቁ የተፈጥሮ አካባቢ ጥበቃ ተሟጋቾች አንዱ የሆኑት የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ይህንም ብለዋል።
Moreover, this agreement sends a powerful signal that the world is firmly
committed. ይህ ስምምነት ማለት ምድራችንን የሚያስፈራትን የተቃጠለ ጋዝ ብከላ መቀነስና የመበከል አቅማቸው አነስተኛ በሆነ የመዋለ ንዋይ ዘርፎች ተጨማሪ ስራዎችን መፍጠርና የምጣኔ ሀብት እድገትን ማፋጠን ማለት ነው። ቁም ነገሩ ዛሬ ዓለማችን ለመጪው ትውልድ የተሻለ ቦታ መሆን እንደምትችል መተማመን ያሳደርንበት ቀን ነው። እኔ የምጨነቀው ደግሞ ስለዚህ ጉዳይ ነው።
ስምምነቱ ከፕሬዝደንቱ ጋር ያስፈነደቃቸው የአሜሪካ ዲሞክራቲክ እንደራሴዎች ትዊተርን በእልልታ መሰል መልእክቶች አጨናንቀውታል። በሪፐብሊካኑ ወገን ግን እንደዚህ አይነት ፈንጠዝያ የለም። እነሱ ስምምነቱ ከመድረሱ በፊትም ተቃውሞአቸውን ተናግረው ነበር። ሪፐብሊካኑ የሕግ መወሰኛው ምክር ቤት አባል ጃን ባራሶ ባለፈው ሳምንት እንዲህ ብለው ነበር።
ፕሬዚዳንት ኦባማ የአሜሪካን የኤነርጂ ምርት በከፍተኛ መጠን ለመቀነስ ቃል ገብተዋል። የአሜሪካ ሕዝብ ገንዘቡ ለመንግስታቱ ድርጅት የአየር ንብረት ጥበቃ ፈንድ መላኩን ይቃወማል።
ስምምነቱን ተግባራዊ ሊደረግ ወይንም ሊደረስበት የማይችል ሲሉ ነቅፈውታል። ስምምነቱ ህገወጥነት በሚኖረው የሀገር ውስጥ የኢነርጂ እቅድ ላይ የተመሰረተ ከአሜሪካ ግዛቶች ግማሹ ለማስቆም ክስ የከፈቱበትና የተወካዮች ምክር ቤቱም በድምጽ መጽደቅ ያደረገው ነው ብለዋል። የፓሪሱ ስምምነት ይፋዊ የሆነ ውል ሳይሆን የአጠቃላይ መግባባት ስምምነት በመሆኑ የሕግ መወሰኛ ምክር ቤቱ ይሁንታ አያስፈልገውም።
ይህንን የፓሪስ ስምምነት አስመልክቶ ከኢትዮጵያ የሚመለከታቸው አካላትና ከኢትዮጵያውያን ጠቢባን ምን እንደሚሰማ እየተከታተልን ሰሞኑን ትንታኔዎችን እናቀርብላችኋለን። አሁን ከምሽቱ 3:36 ሆኗል አዲስ አበባና አካባቢዋ። ዋሽንግተን ዲሲ ላይ ከቀኑ 7:36 ነው። ሰኞ ታህሳስ 4/2008 ዓ.ም ዜናውና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ።
አዲስ ዝግጅት ከአሜሪካ ድምፅ ሬዲዮ ህዳር 27 ቀን ይጀምራል።
ስሜ ልንገራችሁ ስሜ ማነው?
ኦልሴና ገረበጃጂ ጋሪት ሐዲሽ ታክሲ
ጋቢና ቪኦኤን በየምሽቱ ከሰኞ እስከ አርብ በ6080 እና በ15580 ኪሎ ሄርትስ አጭር ሞገድ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ማዳመጥ ትችላላችሁ። ጋቢና ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ስፖርት ነው ተከታዩ ዝግጅት። አዘጋጅና አቅራቢ ሰሎሞን ክፍሌ ነው።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክስ በኢትዮጵያ ዓለም አቀፍ ደረጃውን የጠበቀ የማራቶን ሩጫ ውድድር ለማካሄድ ቅድመ ዝግጅት መደረጉ ተገለጸ። በፈረንሳዩ የአውሮፓ ሀገር አቋራጭ ሻምፒዮና ለውጭ ሀገሮች የሚሮጡ የኢትዮጵያ አትሌቶች አሸነፉ የሚሉና በእግር ኳስ ደግሞ የሀገር ውስጥና የአውሮፓ ፕሪምየር ሊግ ጨዋታዎችን ይዘናል። አብራችሁን ቆዩ። ትላንት በፈረንሳዋ ከተማ በሃየርስ በተካሄደው የአውሮፓ አገር አቋራጭ ሻምፒዮና ውድድር በሴቶቹ ለሆላንድ የምትሮጠው ሲፋን ሐሰን፣ በወንዶቹ ለቱርክ የተሰለፈው ኬንያዊ አሊ ካያ በድል አጠናቀዋል። በትላልቆቹ ሴቶች አሸናፊዋ ሲፋን ሐሰን ገና ሲጀመር ነው ተፈትልካ ወጥታ በዚያው ፍጥነት በአንደኝነት የጨረሰችው። ትዕግሥት የማጣቷ ጉዳይ ግን ዋጋ ሊያስከፍላት ይችል እንደነበር መጨረሻው ላይ ተስተውሏል። በ1500 በዓለም የነሐስ ሜዳሊያ ተሸላሚዋ ሲፋን አቀበቱ ክፉኛ ተፈታትኗት በጣም ደክማ እንደነበር ራሷም አምናለች። ለስፔን ሯጯ ትርሃስ ገብሬ ሲፋንን ተከትላ መብረር ሞክራ ነበር። እርሷም ተዳክማ በ11ኝነት ነው ያጠናቀቀችው። የእንግሊዟ ኬት አቨሪ ሁለተኛ ሆናለች። በወንዶቹ 10 ኪሎ ሜትር ውድድር ለቱርክ የሮጡት አሊ ካያና ፖላት ኬምቦይ የወርቅና ብሩ ሜዳሊያ ወስደዋል። በሦስተኝነት የገባው ለስፔን የተሰለፈው ኢትዮጵያዊው አትሌት አለማየሁ በዛብህ ነው። በወጣት ወንዶች የማነ ብርሃን ክሪፓ ከኢጣሊያ በአንደኝነት ገብቷል። ፋቢየን ፓልኮ ከፈረንሳይ ሁለተኛ፣ ኤል ማዲ ከስፔን ሦስተኛ። የአውሮፓን አገር አቋራጭ ሻምፒዮና ዜና በዚሁ ላብቃና ወደ አዲስ አበባ ልውሰዳችሁ። በኢትዮጵያ ዓለም አቀፍ ደረጃውን የጠበቀ የማራቶን ሩጫ ውድድር ለማድረግ ቅድመ ዝግጅት መደረጉ ተገልጿል ይለናል ተባባሪ አዘጋጅ ገዛኝ ጽዮን መስቀል። መቀጠል ትችላለህ ገዛኝ።
ኢትዮጵያ ውስጥ ወደፊት በሚመረጥ ከተማ ወይም ስፍራ የሚሰየም ዓለም አቀፍ ደረጃውን የጠበቀ ዓመታዊ ማራቶን ውድድር ለማካሄድ በዝግጅት ላይ መሆኑን አትሌት ገዛኝ አበራ ገልጿል። አትሌት ገዛሃኝ እንደተናገረው ከትዳር አጋሩ ከአትሌት እልፍነሽ አለሙ ጋር ዓለም አቀፍ ደረጃውን የጠበቀ ማራቶን ውድድር ለማዘጋጀት ቅድመ ዝግጅቱን መደረጉን አስረድቷል። ዝግጅቱን ከባለቤቱ ጋር ለማዘጋጀት የተነሳሱትም ካለፉት 25 ዓመታት ወዲህ ስምናስናቸው በመላው ዓለም የተዳረሰው አብዛኛዎቹ አትሌቶች የተወለዱበት በአርሲና በአካባቢው ውድድሩን ለማድረግ ነው። እኔና የልጆቼን እናት ጨምሮ ደራርቱና ፋጡማ፣ ሀይልና ቀነኒሳ እንዲሁም እህትማማቶቹ እነጅጋየው፣ ጥሩነሽና ገንዘብ የዲባባዎች ሌሎችም በተወለዱበት በቆጂ እና በአካባቢው መታሰቢያ እንዲሆን ውድድሩን ለማድረግ ነው። በዚህ ዓመት በ15 ወይም በግማሽ ማራቶን በ21 ኪሎ ሜትር ለማስጀመር ቅድመን ደፉንም የተናገረው ገዛሃኝ በቀጣይ ግን ዓመታዊ የማራቶን ውድድር ሆኖ ይቀጥላል ብሏል። በዚህ ዙሪያ ገዛሃኝ በአጭሩ እንዲህ ይላል።
ትናንትና ዓለማትን ዞረን ስንወዳደር የነበረው ስናይ የነበረውን ውድድሮች አገራችን ላይ ማየት ለእኛ ትልቅ ቦታ አለው ብዬ አስባለሁ።
አስተማማኝ መሰረት ያለው የማራቶን ውድድር እናስጀምራለን። ዓለም አቀፍና አገር በቀል ድርጅቶች ባለ ድርሻ አካላትም እንዲሆኑ እናስተባብራለን። በዚህም ሂደት ወደፊት እንደ ሌሎቹ ለንደን ማራቶን፣ ቦስተንና ኒውዮርክ ማራቶን ሲል የሚታወቅ ዘመን ተሻጋሪ የውድድር መድረክ እንዲሆንም እንሰራለን ብሏል አትሌት ገዛሃኝ።
አመሰግናለሁ። በእግር ኳስ ስፖርት ዜና በ38ኛው የምስራቅና መካከለኛው አፍሪካ እግር ኳስ ሻምፒዮና ውድድር ምክንያት ለ40 ቀናት ተቋርጦ የቆየው የ2008 ዓ.ም የኢትዮጵያ ፕሪምየር ሊግ ከቆመበት ሁለተኛ ሳምንት ጨዋታ ተጀምሯል ይለናል አሁንም ገዛሃኝ። በመቀጠል
ትናንት በአዲስ አበባ ስታዲየም ከተደረጉት ሁለት ጨዋታዎች የመከላከያና ደደቢቱ ከፍተኛ የመሸናነፍ ፉክክር ታይቶበታል። የደደቢቱ ሳሙኤል ሳሉሚ ሁለቱን ሲያስቆጥር ዳዊት ጻዱ ወደ መጨረሻው አካባቢ አንድ ጎል አክሎ በደደቢት 3-2 አሸናፊነት ተጠናቋል። ጉልደርታና ምኒልክ ወንድሙ ናቸው የመከላከያን ሁለት ጎሎች ያስመዘገቡት። ከዚህኛው ጨዋታ ቀደም ሲልም የኢትዮጵያ ቡናና አዳማ ከነማ አንዳቻ ተለያይተዋል። ለአዳማ ከነማ ተፈሰ ተስፋዬ፣ ለኢትዮጵያ ቡና ደግሞ ዳቶት ስታኖ አስቆጥረዋል። ከትናንት በስቲያ ከተደረጉት የጨዋታዎች መካከልም ሐዋሳ ከነማ ሆሳና ከነማን 4-3፣ ሲዳማ ቡና ድሬዳዋ ከነማን 2-1 ረትተዋል። ሌሎች ጨዋታዎችም ተካሂደዋል። አዳማ ከነማና ደደቢት በሶስት ጨዋታ 7 ነጥብ ሰብስበው በጎል ተበላልጠው ፕሪምየር ሊጉን አንደኛና ሁለተኛ በመሆን መምራት ጀምረዋል። የዘንድሮቹ አዳዲስ ገቢዎች ድሬዳዋ ከነማና ሆሳና ከነማ እስካሁን አላሸነፉም። 13ኛና 14ኛ ግርጌ ላይ ናቸው። በዚሁ አጠቃልላለሁ። ሰለሞን አመሰግናለሁ።
ወደ አውሮፓ ስንሸጋገር 16ኛውን ሳምንት ያከናወነውን የእንግሊዙን ፕሪምየር ሊግ ውጤቶች እናገኛለን። አርሰናልና ማንቸስተር ሲቲ ድል ቀንቷቸዋል። አርሰናል አስተን ቪላን 3-1 የረታበት ጨዋታ ብዙዎችን አስደስቷል። ማንቸስተር ሲቲ 2-1 ያሸነፈው ስዋንሲ ሲቲን ነው። ደጋፊዎቹ ደስተኛ ያልሆኑበት ማንቸስተር ዩናይትድ ደግሞ በዚህኛው ሳምንት እንደገና 2-1 ተሸንፏል። አርሰናል የደረጃ ሰንጠረዡን መምራት ይዟል። ማንቸስተር ሲቲና ሌስተር ሲቲ በእኩል 32 ነጥብ በጎል ተበላልጠው ሁለተኛና ሦስተኛ ናቸው። ዛሬ ማታ ከአንድ ሰዓት በኋላ ቼልሲና ሌስተር ሲቲ ይጫወታሉ። በተለይ ሌስተር ሲቲ ካሸነፈ የአርሰናል የደረጃ መሪነት የሚቆየው ለ24 ሰዓት ብቻ ይሆናል ማለት ነው። በስፔን ላሊጋ መሪው ባርሴሎና ያለፉትን ሁለት ጨዋታዎች እኩል ተለያይቶ ነጥብ በመጣሉ ብቻውን ከመሮጥ ገርገብ ብሏል። አትሌቲኮ ማድሪድ አትሌቲኮ ቢልባውን 2-0 በመርታት ነጥቡን ከባርሴሎና ጋር አስተካክሏል። በእኩል 35 ነጥብ መሪነቱን ይጋራሉ። በጎል ግን ባርሴሎና ይበልጣል። ሪያል ማድሪድ በቪያሪያል 1-0 በመሸነፉ ባለበት 30 ነጥብ ላይ ሦስተኛ ነው። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰሎሞንና ገዛሃኝን ለስፖርት ዘገባቸው ላመስግንና ወደ ተከታዩ ዝግጅት ላሸጋግራችሁ። አፍሪካ ነክ ርዕሶች
በኦሮሚያ ክልል የሰው ሕይወት የጠፋባቸው ተቃውሞዎች ሲካሄዱ ሰንብተዋል። ለዚህ መንስኤ የሆነውም የአዲስ አበባና የኦሮሚያ ልዩ ዞን ከተሞች የተቀናጀ ማስተር ፕላንና በጨፌ ኦሮሚያ የወጣው የከተሞች አዋጅ ነው ተብሏል። እነዚህ ሰነዶች ይህን ያህል ተቃውሞ ሊያስነሱ የቻሉበትን ምክንያት እንዲያብራሩ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ዋና ጸሐፊ አቶ በቀለ ነጋንና በፖለቲካ ጉዳይ ሰፊ ተሳትፎ ያላቸውን አቶ ልደቱ አያሌውን ጋብዘን የመጀመሪያውን ክፍል ባለፈው ቅዳሜ ማቅረባችን ይታወሳል። አቶ በቀለ ነጋ እኛ እድገትን አንቃወምም፣ የምንቃወመው የሚመለከተው ሕዝብ ሳይወያይበትና ሳይደራደርበት በግድ እንዲቀበል የሚደረገውን ጥረት ነው ሲሉ መናገራቸው ይታወሳል። ዛሬ የመጨረሻውን ክፍል እናቀርባለን። ያነጋገረቻቸው አዳነች ፍሳዬ ነች።
የኦሮሚያ ጨፌ ወይም ምክር ቤት በቅርቡ ያጸደቀው የኦሮሚያ ከተሞች ማሻሻያ አዋጅ እድገታቸው እንዲፋጠን የሚያደርግ ነው። አዋጁ ተግባራዊ ሲደረግም ከተሞች በዓለም አቀፍ ደረጃ የወጣውን መስፈርት እንዲያሟሉ ይረዳቸዋል ይላሉ የኦሮሚያ ባለሥልጣኖች። አዋጁ ከተማዎች እርስ በራሳቸው እንዲደጋገፉ የሚያስችል የሕግ ማዕቀፍም ይዟል። ከተሞች የሚያገኙትን ገቢ ሙሉ በሙሉ ለራሳቸው መሰረተ ልማት ማስፋፊያ እንዲያውሉት ያደርጋል ሲሉ የኦሮሚያ ኢንዱስትሪ ቢሮ ኃላፊ አቶ ንጉሴ መንግስቱ ጠቅሰዋልና አቶ በቀለ ነጋ እንግዲህ በዚህ ላይ ያሉት አመለካከት እንዴት ነው?
እኛ ሀገር ብዙ ጊዜ የሚነገረው መጽሐፍ ላይ የሚጻፈው አንድ ነው፣ የሚሰራው ደግሞ ሌላ ነው። አሁን ይሄንን በመሰረቱ አዋጁ እንዴት ወጣ ብለን አዲስ ሰዎች በምንም መንገድ ይምጡ ተመርጠዋል ተብለዋል። አዲስ ሰዎች ፓርላማ ውስጥ መጥተው በመጀመሪያው ስብሰባቸው ለኮሚቴም ሳይቀርብ ምንም ሳይደረግ ቀጥታ ነው ይሄ አዋጅ የተላለፈው የጸደቀ የተባለው። እንዲህ ነው ወይ ህግ አወጣጥ በአለማችን ላይ? ምክክር አስፈልገው። ቅድም መጀመሪያ እኔም አቶ ልደቱም ወደ አነሳ ነው ልመለስ፣ ወደ ህዝቡ ጥቅም። ህዝቡ ሊማከርበት አይገባም ወይ? ያንን እዋሃድ አለው አልዋሃድም፣ አስተዳደሩ ምን ይሆናል፣ በእነኝህ ጉዳዮች ላይ ምንም አይነት ምክክር አልተደረገም። ብትወዱም ብትጠሉም ትቀበሉታላችሁ፣ እምቢ ያሉትን ደግሞ ልክ እናስገባለን ነው። በቃ ይሄ ነው መንገዱ፣ ከዚህ ውጭ አይደለም። ስለዚህ እኛ የምንቃወመው የሚነገረው ሌላ የሚተገበረው ሌላ ነው። እምነት የለንም። የኢትዮጵያ እምነት አጥቷል።
አቶ ልደቱ በዚህ ላይ የሚሉት ነገር አለ
ወይ? አሁን በዝርዝር የወጣው ህግ ምን ጥቅም አለው ምን ጉዳት አለው ብዬ አስተያየት ለመስጠት አልችልም። በዝርዝር አላየሁትም ማለት ነው። አሁን አቶ በቀለም በዝርዝር ይሄ ችግር አለው ብሎ ሲናገሩ አልሰማሁም። ግን አቶ በቀለ ያሉት ጋር የምጋራው ነገር ምንድን ነው? ብዙ ጊዜ እዚህ ሀገር ህዝቡን እናወያያለን ይባላል። ግን ኢህአዴግ የራሱን ሰዎች ነው በአብዛኛው እየሰበሰበ የሚያወያየው። ከዛ ተጻራሪ የሆነ ከዛ ተቃዋሚ የሆነ ሀሳብ የሚደመጥበትን መድረክ አይፈልገውም። አንድ መሰረታዊ ችግር ይሄ ነው። ስለዚህ ሁልጊዜ እሱ ራሱ ማዳመጥ የሚፈልገውን ነገር ሊያዳምጥ የሚችልበት መድረክ ነው የሚፈጥረው። አሁን ነገሩ ወደ ህዝብ ሲሄድ እንደዚህ አይነት ተቃውሞ የሚያስነሳው ለዚህ ነው። ህዝቡ በዚህ ምክንያት እምነት አጥቷል። አሁን የኢትዮጵያ ቴሌቪዥን የኢትዮጵያ ሬዲዮ የሚያስተላልፏቸውን መረጃዎች ሁሉ አንዳንድ ጊዜ እውነትም የሆኑትን እውነት አድርጎ እንዳያምን ሆኗል ህዝቡ። ምክንያቱም ብዙ ከህዝቡ ፍላጎትና እምነት ውጭ የሆኑ ነገሮች ሲነገሩ ያዳምጣል። ስለዚህ አንዱ ይሄ መንግስት መቀየር ያለበት ባህሪ ይሄ ነው። በህዝብ ስም የራስን አባላትና ደጋፊዎች ብቻ እየሰበሰቡ ይሄ ፖሊሲ ይሄ ህግ ተደግፏል እያሉ መናገር የትም አያደርስም። ስለዚህ በዚህ ጉዳይም አሁን ሰሞኑን የተማሪዎች ህይወት ያለፈበት ጉዳይም ከእንዲህ አይነት ግልጽነት ከማጣት ተገቢ ያልሆነ ህዝብን የጉዳዩ ባለቤት ለማድረግ የሚያስችል ግልጽ የሆነ ውይይት ካለማድረግ የመነጨ ኢትዮጵያ ውስጥ አሁን አዳነች፣ ኢትዮጵያ ውስጥ አንድ ትልቅ ሰፈር በሺ የሚቆጠር ህዝብ ያለበት አፍርሶ በአንድ አመት ውስጥ ኮንዶሚኒየም መገንባት የሚቻልበት ሀገር ነው። እንኳን ሌላው ዓለም አውሮፓና አሜሪካና ኬንያ ይህን ማድረግ አይቻልም። የአንድ ሰው ቤት ሲፈርስ እንኳን ከግለሰቡ ጋር በቂ የሆነ ውይይት ማድረግ ማሳመን ይጠይቃል። ምን አይነት ማህበራዊ ቀውስ ነው ይሄ ነገር የሚያመጣው የሚለው ትኩረት ተሰጥቶ ውይይት ያስፈልገዋል። አሁን ግን እኛ ትክክል ነው ብለን እስካመንበት ድረስ እናደርገዋለን፣ ከዛ በኋላ ጫጫታ ቢመጣ የአንድ ሰሞን ጫጫታ ነው፣ የትም አባቱ አይደርስም የሚል አስተሳሰብ አለ። ይህ አስተሳሰብ ነው መወገድ ያለበት።
እስካሁን ያልጠቀስነው ለመናገር የምንፈልገው ነገር አለ የምትሉት ከሌለ በስተቀር ልናጠቃልል ነው እና እድል ሰጣችኋለሁ ካለ፣ ከሌለ ደግሞ መልካም።
በእኔ በኩል አለኝ።
እሺ
እንግዲህ እኔ መቼም እድሜም ደርሶ ባላይ በንጉሱም በደርግም ጊዜ በታሪክም እንደማነበው ከአካባቢ ጉዳይ ጋር በተያያዘ ኢህአዴግ ለአካባቢ ጉዳዮች የበለጠ ትኩረት እሰጣለሁ።
ለብሔር ብሔረሰቦች መብት የበለጠ ተቆርቋሪ ነኝ፣ ለችግራቸው መፍትሄ ሰጥቻለሁ ነው። ግን ከብሔር ብሔረሰቦች መብት ጋር ተያይዞ ከፍተኛ ጥያቄ፣ የሰው ህይወት የሚያልፍበት ጥያቄ እየተነሳ ያለው አሁን ነው በኢህአዴግ ዘመን። ይሄ የሚያሳየው ምንድን ነው? የፌዴራል ስርዓታችን እንደገና መፈተሽ አለበት። በተለይም ቅድም ያነሳሁት በክልሎችና በአጠቃላይ በፌዴራል መንግስት ወይም በአገር ደረጃ ያለውን ጥቅም በማጣጣም ረገድ ከፍተኛ የሆኑ ክፍተቶች አሉ። ይሄ ሊመረመር ይገባል። ይሄ ካልተመረመረ ነገ ከነገ ወዲያም የዚህ አይነት ግጭቶች እየተፈጠሩ የሰው ህይወት ሊጠፋ ይችላል። ሁለተኛ የመሬት ፖሊሲ ችግር አለበት። አሁን ቅድም በውይይታችንም እንዳየነው መንግስት መሬት የማን ነው የሚለው ጥያቄ አሁንም በህብረተሰቡ ዘንድ ገና ተቀባይነት ያገኘ አይደለም። በዚህ ረገድ ሰፊ የሆነ ውይይት ተደርጎ የተለያዩ አስተሳሰቦች ቦታ አግኝተው የመሬት ፖሊሲው መሻሻል አለበት። ዜጎች በመሬት ላይ ተገቢ የሆነ መብት እንዲኖራቸው መደረግ አለበት። መብት ሊኖራቸው የሚችለው ደግሞ የመሬት ባለቤት ሲሆን፣ ይሄ ጉዳይ ህገ መንግስታዊ ማሻሻያ ካልተደረገ ልማትም ችግር ውስጥ ይገባል። አጠቃላይ የሀገሪቱ የፖለቲካም ሁኔታ ቀውስ ውስጥ ሆኖ ነው የሚቀጥለው።
አቶ በቀለ እንደዚሁ እስካሁን ያልጠቀስነው ለመናገር የምፈልገው ነገር አለ የሚሉት ካለ?
እንግዲህ እኛ በመሰረቱ በአሁኑ ሰዓት ጫናው የዚህ አይነት ያልተገባ ድርጊት ጫና እየተፈጸመ ያለው በለም መሬቶች ላይ ነው። የኢትዮጵያ የመሬት ሁኔታ ህገ መንግስቱ በሚፈቅደው መሰረት የክልሎች ስልጣን ሊሆን ይገባል። መንግስት ከዘጠኝ ክልሎች ውስጥ አስረኛ ክልል ሆኖ ሙስና በሞላበት ሀገር፣ መልካም አስተዳደር በጠፋበት ሀገር መሬትን በትክክል ይደረድላል ያዳርሳል ብዬ አያምንም። በፍጹም ፓርቲም አያምንም። ይሄ እንደሚክ የሆነ ችግር እያለ መሬት እየሰበሰቡ በተለያየ ስም እየሰጡ ለሚቀርብ ሰው መስጠት፣ ለሚርቅ መከልከል፣ በእንደዚህ አይነት ሁኔታ ምንም ፍትህ የሚባል ነገር የለም እና በመሬት ጥበት ምክንያት ለመሬት ፍለጋ በሚደረጉ እንቅስቃሴዎች ብዙ ጦርነቶች አለማችን አስተናግዳለች። ተፈናቀል አልፈናቀልም፣ አሁን በአሁኑ ሰዓት በዚህ ምክንያት የደረሰ ላለው ኃላፊነት መውሰድ አለበት። መንግስት በሰከነ መንገድ ማየት አለበት ጉዳዮችን፣ የሚመለከታቸውን ስቴክ ሆልደርስ፣ ምሁራንን፣ የሀገሪቷን ልጆች መወያየት ካልቻለ እንዲህ አይነት ችግር በጉልበት በጡንቻ የሚፈታ አለመሆኑን እንዲገነዘቡ ነው ፈልገው።
እሺ፣ አቶ በቀለ ነጋና አቶ ልደቱ አያሌው ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
አመሰግናለሁ። እኔም
አመሰግናለሁ። እኔም
ዝግጅታችን ይቀጥላል። አድማጮች፣ ተከታዩ ደግሞ ጤና ይሆናል። አዘጋጅና አቅራቢ ሰሎሞን አባተ።
ረሃብ በሽታ ነው። ረሃብና ቸነፈር በሚል ርዕስ የዛሬ 4 ዓመት አካባቢ ተከልሶ የወጣ አንድ ጥናታዊ ሰነድ ከረሃብ ጋር በተያያዙ ምክንያቶች በየዓመቱ 18 ሚሊዮን ሰው እንደሚረግፍ ይናገራል። የምግብ እጥረትን ተከትሎም የሚመጣው ሁልጊዜ ድርቅ አይደለም ረሃብን የሚያስከትለው። የተባበሩት መንግስታት ድርጅት የሕፃናት መርጃ ፈንድ ባወጣው ዘገባ መሰረት በጦርነት ወቅት ከሚሞቱ ሕፃናት የበዙት የሚያልቁት በጥይት ወይም በቦምብ ተመተው ሳይሆን በረሃብና በጠኔ ምክንያት ነው። ሕፃናቱ ብቻቸውንም ቢሆኑ ከወላጆቻቸውም ጋር ቢሆኑ በአፍሪካ ጦርነቶች፣ በምግብ እጥረትና በሕክምና እጦት ምክንያት የሞተው ሰው ቁጥር በጦርነቱ በቀጥታ ከተገደለው በሀያ እጅ እንደሚገዝፍ ተነግሯል። ድርቅ በራሱ የሚፈጥራቸው የማኅበራዊ ጤና እክሎች የበዙ መሆናቸውን የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ በጥናቶቹ ይዘረዝራል። የመጠጥ ውሃ ጥራትና መጠን መቀነስ፣ የአካባቢው አየር ጥራት ማሽቆልቆል፣ በኢነርጂ ምንጭ በንጽህናና ጽዳት መጓደል ምክንያት የሚፈጠር የኑሮ መቃወስ፣ የምግብ መጥፋትና ቢገኝም የጤናማ አመጋገብ መጓደል፣ በዚህም ምክንያት የሰው ጤና በዚህም በዚያም ቋፍ ላይ መሆኑ ጥቂቶቹ ናቸው። ቫይረሶችና ባክቴሪያን የመሳሰሉ ጀርሞች የከርሰ ምድሩንና የገጸ ምድሩን ውሃ ይበክሉታል። በድርቅና በረሃብ ምክንያት አጣዳፊ የሆነ የመተንፈሻ አካላት እንዲሁም የምግብ ስርዓት አካላት ህመም ይከተላል። ኢኮሊና ሳልሞኔላን የመሳሰሉ ተውሳኮች ለመንሰራፋት የተመቹ ሁኔታዎች ይፈጠርላቸዋል። በተጨማሪም እጅግ የሚያስፈሩ ወረርሽኞችም ከድርቅና ከድኅረ ድርቅ ክስተቶች ጋር ተያይዘው ይከሰታሉ። ኮሌራና አጣዳፊ ትውከትና ተቅማጥ፣ ወባና ሌሎችም ወደፊት በዝርዝር የምንመለከታቸው የግል ጤና መቃወስና የማኅበረሰብ ጤና አደጋዎች ይገኙባቸዋል። ለመሆኑ ዛሬ ከአሁኑ የድርቅና የረሃብ ሁኔታዎች ጋር ተያይዞ በኢትዮጵያ ምን እየተደረገ ይሆን? የሚመለከታቸውን አካላት ምላሽ ይዤ መለሳለሁ። በአፍሪካ በኤድስና በአባላዘር በሽታዎች ላይ ለአንድ ሳምንት የመከረ ዓለም አቀፍ ጉባኤ ዚምባብዌ ዋና ከተማ ሐራሬ ውስጥ ተካሂዷል። ኢካሳ ይባላል በምህጻር ይህ ጉባኤ። ኤድስን ለማከም የሚውለው ጸረ ኤችአይቪ መድኃኒት እጥረት በመላ አህጉሪቱ እንዳለ ተሳታፊዎቹ ተናግረዋል። የሚከፋው ደግሞ እጥረቱ የመድኃኒቱ ብቻ ሳይሆን የጥሪትም ጭምር መሆኑ ነው። ለጤና ጥበቃ ጉዳይ የአፍሪካ ሀገሮች የሚመድቡትን በጀት እየቆረጡ ወይም እያሳነሱ ናቸው። ሐራሬ ላይ የተገናኙት የአፍሪካ የሕክምና ተመራማሪዎችና የጤና ባለሥልጣናት፣ የማኅበራዊ ፍትሕና ጸረ ኤችአይቪ ተሟጋቾች አፍሪካን ከኤድስ ነፃ ማውጣት እንዴት እንደሚቻል መክረዋል። የሰው ልጅ በጸረ ኤችአይቪ ኤድስ ትግል ውስጥ ግዙፍ እርምጃ ማድረጉን ያበሰረው የተባበሩት መንግሥታት ድርጅት ይህ ሁኔታ በመጪዎቹ 15 ዓመታት ውስጥ የኤድስን ወረርሽኝ በአፍሪካ ምድር መፈጸም እንደሚቻል የሚያሳይ ተጨባጭና አበረታች ስኬት ነው ብሏል። ወደዚያ ግብ ለመድረስ ከሚያስችሉን ቅድመ ሁኔታዎች መካከል አጣዳፊውና ዛሬ ማከናወን የሚገባን መድኃኒትና ጸረ ኤችአይቪ ኤድስ ሕክምና ለሚያስፈልጋቸው ሁሉ ፈጥኖ ማድረስ መሆኑን የዚምባብዌው የጤና ጥበቃ ሚኒስትር ዴቪድ ፓሪረኛትዋ አሳስበዋል።
And it is time to move forward and to implement the resolutions that have been enunciated here.
እዚህ ያሳለፍናቸውን ውሳኔዎች አሁን ተግባራዊ ማድረግ አለብን ነው የሚሉት ፓሪራኛትዋ። መርምሮ ማከም እጅግ ጠንካራ ውጤት የሚያስገኝ አካሄድ ሆኗል። አንድ ሰው የኤችአይቪ ምርመራ አድርጎ ቫይረሱ ደም ውስጥ ከተገኘ ሕክምናውን ወዲያው መጀመር እንዳለበት የዚምባብዌው የጤና ጥበቃ ሚኒስትር ይናገራሉ። በአፍሪካ አቅም ይህንን ማድረግ እንችላለን የሚል ጥያቄ ሲነሳ መልሱ ዓለም አቀፉ ማኅበረሰብ የሚያስፈልገን አሁን ነው የሚል ይሆናል ብለዋል ፓሪሬኛትዋ። ሀብቶቻችንን ማንቀሳቀስ የሚገባን ጊዜ መሆኑን እንገነዘባለን። አፍሪካ የጸረ ኤችአይቪ መድኃኒቶች እጥረት እንዳለባት ድንበር የለሽ ሐኪሞች ቡድን ኤምኤስኤፍ ነው በምሕፃር ስሙ ባለፈው ሳምንት አሳውቋል። የዓለም የጤና ድርጅት ከዘንድሮው የዓለም ጸረ ኤድስ ዘመቻ ቀን ጋር አያይዞ ያወጣው አዲስ የሕክምና መመሪያ ደግሞ የመድኃኒት እጥረቱን ሳያባብሰው አይቀርም ተብሎ ተሰግቷል። ይህ አዲስ መመሪያ መድኃኒት ወይም ጸረ ኤችአይቪ ኤድስ ሕክምና ለማግኘት ተጥለው የነበሩ ሊሟሉ የሚገባቸው የሚባሉ ቅድመ ሁኔታዎችን ሁሉ አንስቷል። ማንም ሰው ኤችአይቪ በደም ውስጥ እንዳለ እንደታወቀ ወዲያው ሕክምና መጀመር አለበት ይላል። የአፍሪካ ሀገሮች በአዲሱ መመሪያ መሰረት መንቀሳቀስ እንዲችሉ ለማገዝ የዩናይትድ ስቴትስ ፕሬዚደንት የኤድስ አጣዳፊ ድጋፍ መርሃ ግብር ፔፕፋር ነው በምሕፃር የሚባለው ተጨማሪ ገንዘብ መመደቡን በሐራሬው የኢካሳ መድረክ ላይ የተሳተፉት የዩናይትድ ስቴትስ የዓለም አቀፍ ጸረ ኤድስ መርሃ ግብር አስተባባሪ አምባሳደር ዴብራ ብሪክስ ተናግረዋል። እንዲያውም አንዳንድ ሀገሮች ያለውን እርዳታ ራሳቸውን ችለውም እየሰሩ መሆናቸውን ጠቁመዋል ብሪክስ።
We have been very encouraged if you look over the last decade and you see what South Africa
ባለፉ 10 አመታት ደቡብ አፍሪካ ይህን ወረርሽኝ ለመጋፈጥ ያወጣችውን ስናይ ወረርሽኙን ለመቆጣጠር ናሚቢያ ያደረገች ያለችውን ስናስተውል ቦትስዋና ሁልጊዜ ስታደርግ የቆየችውን ስንመለከት በእጅጉ እንበረታታለን። ስለዚህ በአህጉሪቱ ውስጥ ጥሪት ያላቸውና ያንን ጥሪታቸውንም ወረርሽኙን ለመቆጣጠር ጉዳይ ያዋሉ ያሉ ሀገሮች አሉ። ቁጥራቸው እየጨመረ የሚሄድ ሀገሮች እንዲህ አይነቱን መዋለ ንዋይ ማፍሰሳቸውን ይቀጥላሉ ብለን እናምናለን።
የዛሬ 15 ዓመት በአውሮፓውያኑ የዘመን አቆጣጠር በ2001 ዓመተ ምህረት ናይጄሪያ ዋና ከተማ ላይ የተፈረመ የአቡጃ መግለጫ የሚባል ሰነድ ሀገሮች ከአጠቃላይ ብሔራዊ በጀታቸው 15 ከመቶውን ለጤና ጥበቃ ጉዳይ እንዲመድቡ የሚያዝ ዓለም አቀፍ ሰነድ ሥራ ላይ ይገኛል። የአፍሪካ ሀገሮች ሁሉ የዚያ ሰነድ ፈራሚዎች ናቸው። ያንን ግዴታ የማያሟሉ የአፍሪካ ሀገሮች ቁጥር ግን
ቀላል አይደለም።
ክቡራትና ክቡራን፣ ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ፕሮግራማችንን የመራችልን ብርሃን ኃይሉ ነች።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ ያመሸነው እኔ ሰሎሞን አባትና
ቆንጂት ታየነን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ
የትግርኛ ዝግጅት ይቀርባል።
በእኛ በኩል ሰላም
ደናደሩ።